The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ ባጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ሐምሌ 17 2012 ዓመተ ምህረት ዝግጅታችን ጀመረ። ኦሮሚያ ውስጥ በነበረው ሁከት ቤት ንብረታቸው ለወደመባቸው ዜጎች መንግስት ያስቸኳይ ጊዜ ምግብ እርዳታና የደህንነት ጥበቃ እንዲያደርግላቸው የአማራ ዲሞክራሲያዊ ኃይል ንቅናቄ ጠይቋል።
ከፍተኛ ስጋት ባለበት ሁኔታ ኃይል የመጠቀም ብቸኛ ስልጣን ያለው የመንግስት ነው። ስለዚህ ኃይልን መጠቀም ካለበት አሁን ማስፈልጋዩና ህጋዊ የሆነ ኃይል እየተጠቀመ የነዚህን ዜጎች ደህንነት ማስጠበቅ መቻል አለበት፣ የደህንነት ስሜት እንዲሰማቸው የሚያስፈልጋቸውን ነገሮችም ማቅረብ መቻል አለበት ብለን እናምናለን።
የንቅናቄው መሪ አቶ ተስፋሁን አለምነህ ዛሬ ከቪኦኤ ጋር ካደረጉት ቃለ ምልልስ የተቀነጨበ ነው የሰማችሁት።
በብዛት የተመለሱ አሉ። የቀሩት ደግሞ ጉዳት እየተደረገላቸው ነው። ምግብ፣ አልባሳት፣ ሸራ፣ የተለያዩ እንትኖች እየተደረገላቸው ነው።
በኦሮሚያ የአደጋ ስጋት አመራር ኮሚሽን ዳይሬክተር አቶ ቤኛ ዱሬሳ ናቸው የሰማችኋቸው። ዘገባ ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ። ምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ከውጭ እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የሚቻለው አገራዊ አንድነት ሲጎለብትና የሥራ ባህል ሲያድግ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ ይህን ያስገነዘቡት ዛሬ ረፋዱ ላይ በአፋር ብሔራዊ ክልል ባካሄዱት ጉብኝት ላይ ነው። የጠቅላይ ሚኒስትሩን ጉብኝት የተከታተለው የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቅሯል።
የአፋር እንስሳት መኖ ባንክን የጎበኙትና የአረንጓዴ አሻራቸውን ያስቀመጡት ጠቅላይ ሚኒስትር አብይ ኢትዮጵያ ለሕዝቧ ቀርቶ ለሌሎች የሚተርፍ ተፈጥሯዊ ጸጋ ብትታደል በጋራ ሰርተን በጋራ መበልጸግ አልቻልንም ነበር ያሉት። እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የጋራ ጥረትና አገራዊ አንድነት ያስፈልገናል ብለዋል።
ሲፈልጉ እንሰጣለን፣ ሲፈልጉ እንከለክላለን እያሉ ከሚያስፈራሩን ኃይሎች ነጻ የሚያወጣን ሰርተን ተግተን ተባብረን ውጤት ስናመጣ ብቻ ነው። ከቻልክ ሁሉም ያግዝሃል፣ ውጤታማ ከሆንክ ሁሉም ይደግፍሃል። እንደማትችል ሲያስብ ግን ትናንሽ ሳንቲም ሊያታልል ይፈልጋል እና ከዛ ነጻ ለመሆንና በሙሉ አቅም በሁለት እግራችን ቆመን ራሳችንን ችለን የምንሰራ እንድንሆን ከሁሉ በላይ ህብረትና ጥረት ያስፈልጋል።
ለዚህ ደግሞ ኢትዮጵያውያን ኢትዮጵያን በቅጡ እንዲያውቋት ጠይቀዋል።
አፋር ምን አቅም አለው? ሶማሌ ምን አቅም አለው? ጋምቤላ ምን አቅም አለው? ቤንሻንጉል ምን አይነት ፖቴንሻል አለው የሚለውን እያየን ብንሄድ ሀገራችንን ብናቅና ብናከብር ሌላ የሚያስመኝ አይደለም። እውነት ለመናገር በጣም ብዙ ነገር ማድረግ የሚያስችል ብቃት ነው ያለው ኢትዮጵያ። ለኢትዮጵያውያን ብቻ ሳይሆን ሌሎችም የምትተርፍ እውነት ይህ መጠቀም ያስፈልጋል።
በዶብቲ ወረዳ አካባቢ የሚገኘውንና ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካት በመንግስት የተጀመረውን ፕሮጀክት ጎብኝተዋል። ጠቅላይ ሚኒስትሩ አፋርን በመሳሰሉ በረሃማ አካባቢዎች በአመት 3 ጊዜ ማምረት የሚያስችል አቅም እንዳለም ተናግረዋል።
ይህ በረሃማ ቦታ እስካሁን ለእርሻ ውሎ የማያውቅ ቢሆንም በአመት ቢያንስ 3 ጊዜ ሊመረትበት ይችላል። አሁን በዚህ አመት ለመጀመሪያው 3 ወር 4 ወር ጥጥ ነው ያመረትንበት። ከ4 ወር በኋላ በሚቀጥለው 3 ወር ሶያቢን ተጠቅመንበታል። በሚቀጥለው 3 ወር ደግሞ ከሶያ በኋላ ስንዴ ያመረት ነው። ዘንድሮ የጀመርነው እንደምታዩት ከሁለት ሶስት አመት በኋላ ምንም አይነት ስንዴ ወደ ኢትዮጵያ ኢምፖርት አናደርግም ብቻ ሳይሆን በደንብ መጠቀም ከቻል ኤክስፖርት ማድረግ የሚያስችል ብቃትም አለ። በምግብ ራሳችን ለመቻል በደጋማው አካባቢ ብቻ ሳይሆን ቆላማ አካባቢ ላይ የሚሰሩ ስራዎች፣ ሞደርን እርሻዎች በጣም ከፍተኛ ጥቅም እንዳላቸው ያየንበትና እጅግ ተስፋ ሰጪ ስራ እየተሰራ መሆኑን ተገንዝበናል።
ጠቅላይ ሚኒስትር አብይ አረንጓዴ አሻራቸውን ሲያስቀምጡ እንዳተናገሩት ትናንት ባስመዘገብነው ድል ሳንዘናጋ ለተጨማሪ ድል እንድንበቃ ዛፍ መትከልንና መንከባከብን ቀዳሚ ተግባራችን ማድረግ ይገባናል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አቶ ልደቱ አያሌው በፖሊስ ቁጥጥር ስር መዋላቸው ተነገረ። አቶ ልደቱን ጠርጥሬያቸዋለሁ ብሎ እንዲያዙ የፍርድ ቤት ትዕዛዝ ያወጣባቸው የቢሾፍቱ ከተማ ፖሊስ መሆኑ ታውቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዞ ቀርበዋል።
አቶ ልደቱ አንዳለው በፌደራል ፖሊስ መያዛቸው ዛሬ ከቀትር በፊት በተለያዩ መደበኛና ማህበራዊ መገናኛ ብዙሃን ሲሰራጭ ቆየ ሲሆን በተለይ አውሮ ሚዲያ ለተባለ ተቋም ራሳቸው ደውለው እንደተናገሩ ድርጅቱ ገልጿል። ይሁንና የቢሾፍቱ ከተማ ወረዳ ፍርድ ቤት ሐምሌ 3 ቀን 2012 ዓ.ም ተመረጠ በሰጠው ትዕዛዝ በፖሊስ ማመልከቻ መሰረት ተጠርጣሪው እንዲያዝ ወስኗል። የዚህ ፍርድ ቤት ትዕዛዝ እንደሚያመለክተው መዝገቡ ተከፍቶ ለችሎቱ ሊቀርብ የቻለው አመልካች ማለትም የቢሾፍቱ ከተማ ፖሊስ መምሪያ በጻፈው ደብዳቤ ተጠርጣሪው በቢሾፍቱ ከተማ ውስጥ ለተፈጸመው ሁከት በማቀናበርና የገንዘብ ድጋፍ በማድረግ ስለተጠረጠረ እንዲቀርብ ጥሪ ቢደረግለትም መቅረብ ስላልቻለ ይዘን እንድናቀርብ የማያያ ትዕዛዝ እንዲሰጠን የሚል ማመልከቻ እንደቀረበለት ፍርድ ቤቱ ያስታውሳል። ፍርድ ቤቱ በሰጠው ትዕዛዝም የአመልካች ጥያቄ አሳማኝ መሆኑን በመጥቀስ ተጠርጣሪው በተገኘበት ቦታ በቁጥጥር ስር በመዋል በ48 ሰዓት ውስጥ ለፍርድ ቤት እንዲያቀርበው አዟል። እንዳይለው ሚዲያ ከሆነ ግን አቶ ልደቱ አንዳለው ከፌዴራል ፖሊስ በስልክ ጥሪ ቀርቦላቸው በነጻ ፈቃዳቸው እንዲሄዱ ነው። አቶ ልደቱ አንዳለው በኢትዮጵያ ፖለቲካ ውስጥ ስማቸው ከኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓና ከአወዛጋቢ የ1997 ዓ.ም ሀገር አቀፍ ምርጫ ጋር በጥብቅ የተቆራኘ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ኮቪድ-19 ወረርሽኝ የዛሬ ይዞታ መረጃ ስናልፍ ባለፉት 24 ሰዓታት ውስጥ ኢትዮጵያ ውስጥ ለ7264 ሰዎች የኮቪድ-19 ምርመራ ተደርጎ 760 ለቫይረሱ የተጋለጡ ሰዎች እንደተገኙ ተገልጿል። የጤና ሚኒስቴር ዛሬ አመሻሹ ላይ ባስታወቀው መሰረት 534 ሰዎች ከአዲስ አበባ፣ 22 ከትግራይ፣ 4 ከአማራ፣ 116 ከኦሮሚያ፣ 2 ከደቡብ፣ 32 ከጋምቤላ፣ 35 ከቤንሻንጉል፣ 8 ከድሬዳዋ ከተማ፣ 4 ከሶማሌ እንዲሁም 3 ከሲዳማ መገኘታቸውን ያስታወቀው። በሌላ በኩል የ3 ሰዎች ህይወት ያለፈ ሲሆን በአስከሬን ላይ በተደረገ ምርመራ የተገኙ እንደሆኑ ተጠቁመዋል። እስካሁን ድረስ 200 ሰዎች ከቫይረሱ በተያያዘ ህይወታቸው ማለፉ ነው። 68 ህሙማን ደግሞ በጽኑ ህክምና ክፍል እየተረዱ እንደሚገኙ መረጃው ያሳያል። በአጠቃላይ በኢትዮጵያ ለ364322 ሰዎች የቫይረሱ ምርመራ እስካሁን የተደረገ ሲሆን እስካሁን ድረስ 12693 ሰዎች ላይ ነው ቫይረሱ የተገኘው። ከነዚህ ውስጥ 5785 ሰዎች እንዳገገሙ የጤና ሚኒስቴር መረጃ ጨምሮ አብራርቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የታንዛኒያ ፕሬዚደንት ቤንጃሚን ምካፓ በ81 አመታቸው ማረፋቸው ተሰማ። ፕሬዚደንት ጆን ማጉፉሊ ባወጡት መግለጫ የቀድሞ ፕሬዝደንት ያረፉት ህክምና ላይ በነበሩበት ዳሬ ሰላም የሚገኝ ሆስፒታል መሆኑን አስታውቀዋል። በአውሮፓውያን ከ1995 እስከ 2005 ሀገሪቱን የመሯት ምካፓ ዛሬ ምሽት ላይ እንዳረፉ ፕሬዝደንት ማጉፉሊ በቴሌቪዥን ለህዝቡ ባደረጉት ንግግር አስታውቀዋል። ለተወዳጁ የሀገራችን አባት እንጸልይ ብለዋል።
ኑራውን በ ታንዛኒያ ቱሪፖኬ ሂቪ na tumepata msiba mkubwa na tuendelee kumwombea mzee wetu.
ለሰባት ቀናት የሚቆይ የሐዘን ወቅትም ያወጁ ሲሆን በዚሁ ጊዜ የሀገሪቱ ሰንደቅ ዓላማ ዝቅ ተደርጎ ይውለበለባል ብለዋል። በታንዛኒያ የዩናይትድ ስቴትስ ኤምባሲ በትዊተር ገጹ ባወጣው የሐዘን መግለጫ በቀድሞው ፕሬዝደንት ዜና እረፍት በጥልቅ አዝነናል ብለዋል። የኮቪድ-19 ዓለም አቀፍ ወረርሽኝ በመጪዎቹ አመታት በዓለም ላይ ከባድ የፍልሰት ጫና እንደሚያሳድር የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ፕሬዝዳንት አስታወቁ። ጄጋን ጀፔጌን ለፈረንሳይ የዜና አገልግሎት በሰጡት ቃል በኮቪድ-19 ሳቢያ የተዘጉ ድንበሮች በሚከፈቱበት ጊዜ የዕለት ጉርስና ስራ ተቸግሮ የኖረው ህዝብ ከቦታ ወደ ቦታ መንቀሳቀሱ የማይቀር ነው ብለዋል። በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ብዛት ከ15.5 ሚሊዮን አሻቅቧል። የሞቱት ደግሞ ከ633,000 እንደሚበልጡ የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዩናይትድ ስቴትስ ከሁሉም ትልቁን ከ4 ሚሊዮን በላይ የቫይረሱ ተጋላጮች ይዛለች። ህንድ ዛሬ ብቻ ለቫይረሱ የተጋለጡ 49300 ሰዎች መገኘታቸውን ይፋ አድርጋለች። 740 ሰዎች ዛሬ ብቻ በበሽታው ሳቢያ እንደሞቱም አስታውቃለች። ዩናይትድ ስቴትስ ውስጥ የቫይረሱ ስርጭት መባባሱን ተከትሎ በርካታ የንግድ ድርጅቶች ለመዘጋት ወይም የሥራ ሰዓት ለመቀነስ ተገደዋል። እናም ባለፈው ሳምንት የሥራ አጥ ድጎማ ለማግኘት ያመለከቱ ሰዎች ቁጥር በጣም እንዳሻቀበ ተገልጿል። ይህ አዲስ የሥራ አጥ አሃዝ ይፋ የተደረገው የሀገሪቱ የመወሰኛ ምክር ቤት ብዙሃን ሪፐብሊካን መሪ ሚች መኮነል 1 ትሪሊየን ዶላር የያዘውን የኮቪድ-19 ድጋፍ እቅድ ይፋ ሊያደርጉ እየተዘጋጁ ባሉበት በአሁኑ ወቅት ነው። በዲሞክራቶች የሚመራው የተወካዮች ምክር ቤት ደግሞ ከሁለት ወራት በፊት የ3.5 ትሪሊዮን ዶላር ድጋፍ ወጪ እቅድ ማሳለፉ ይታወሳል። በወረርሽኙ ምክንያት የበጀት እጥረት ለደረሰባቸው የክፍለ ግዛትና የአካባቢ አስተዳደሮች ከግብርናና ከአገልግሎት ክፍያ የሚያገኙት ገቢ በመቀነሱ የሚደጎሙበት ሌላ በለጥ ያለ ተጨማሪ ወጪ እንዲመደብም እየወተወተ ነው። ሪፐብሊካኖች የሚመሩት መወሰኛው ምክር ቤት ግን የኮቪድ-19 ተያያዥ ድጋፍ ወጪው ከአንድ ትሪሊዮን እንዳያልፍ ይፈልጋሉ። ከዚያም ውስጥ የተወሰነው ለሚከፈቱ ትምህርት ቤቶች፣ የንግድ ድርጅቶችና የበጎ አድራጎት ተቋማት የሕግ ከለላ እንዲመደብ ነው የሚፈልገው። ፕሬዚደንት ዶናልድ ትራምፕ በበኩላቸው በመጪው የድጋፍ ወጪ ውሳኔ ውስጥ ለትምህርት ድጋፍ የሚውል 105 ቢሊዮን ዶላር እንዲመደብ ይፈልጋሉ። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኮቪድ-19 ወረርሽኝ በተደቀነው ስጋት ምክንያት በሚቀጥለው ወር የቫይረሱ ስርጭት በበረታባት በፍሎሪዳዋ ጃክሰንቪል ከተማ ላይ ሊካሄድ ታቅዶ የነበረው የሪፐብሊካን ፓርቲው ጉባኤ መሰረዛቸውን ይፋ አድርገዋል። ትናንትና በዋይት ሀውስ ባደረጉት ጋዜጣዊ ጉባኤ ፕሬዝደንቱ በፍሎሪዳ የቫይረሱ መዛመት ሁኔታ ምክንያት አሁን እዚያ ግዙፍ ጉባኤ ለማድረግ ትክክለኛ ጊዜ አይደለም ብለዋል። የአሜሪካን ሕዝብ ደህንነት መጠበቅ አለብኝ፣ ሁሌም ሳደርግ እንደነበረው ሁሉ ብለዋል። የጃክሰንቪሉ ጉባኤ ቢሰረዝም ወደ 330 የሚሆኑ የፓርቲ ተወካዮች ሰሜን ካሮላይና ሻርለት ከተማ የሚስተር ትራምፕ የፓርቲ እጩነት በይፋ በሚታወጅበት ጉባኤ ላይ ይታደማሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ሐምሌ 17 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ከሰሞኑ ኦሮሚያ ክልል ውስጥ በተከሰተው ሁከት ቤት ንብረታቸው ለወደመባቸው ዜጎች መንግስት የአስቸኳይ ጊዜ እርዳታና የደህንነት ጥበቃ እንዲያደርግላቸው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዴሃን ጠይቋል። መንግስት የዜጎችን ደህንነት መጠበቅና ህግን ማስከበር ተቀዳሚ ተግባሩ ሊሆን ይገባል ሲሉ የንቅናቄው መሪ አቶ ተስፋውን አለምነህ ዛሬ ከቪኦኤ ጋር ባደረጉት ቃለ ምልልስ አሳስበዋል። በሌላ በኩል ደግሞ ጉዳት የደረሰባቸውና የተናቀሉትን መልሶ ለማቋቋም ጥረት እየተደረገ መሆኑን በኦሮሚያ የአደጋ ስጋት አመራር ኮሚሽን ዳይሬክተር የሆኑት አቶ ቤኛ ዱሬሳ ገልጸዋል። ሪፖርተራችን አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ንቅናቄ ያዲያን ሊቀመንበር አቶ ተስፋውና ለምን ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በኦሮሚያ ክልል የተከሰተው ሁከት እንዳሳዘናቸው ገልጸዋል። በተከሰተው ሁከትም ቤት ንብረታቸው ነጥተው በአሁኑ ሰዓት ቤተክርስቲያን ተጠልለው ላሉ ዜጎችም አስቸኳይ የምግብ እርዳታና የደህንነት ጥበቃ መንግስት እንዲያደርግላቸው ጠይቀዋል።
ዘርን ማንነትን ሃይማኖትን መሰረት ያደረገ የጭፍጨፋ በሚባል ደረጃ ተካሂዷል። በዚህ ስጋት ውስጥ ሆነው ዜጎች ሀብት ንብረታቸው መኖሪያ ቤታቸው ተቃጥሎ መጠለያ ወደ ቤተክርስቲያን የተጠጉት በተጠጉበት አካባቢም ቢሆን የደህንነት ስጋት አለባቸው። በአንድም በሌላ መንገድ የስንተኛ ወይም አክራሪ ብሔርተኛ የሚባለው የተደራጀ ኃይል በየትኛውም ሰዓት መጥቶ ጥቃት እንደሚያደርስባቸው የደህንነት ስሜት አልተሰማቸው። የሀገር መከላከያ ሰራዊትም ብሔራዊ መረጃና ደህንነትም ይህ ስጋት ሊቀንስላቸው በዚህ ስጋት ውስጥ ሆነው ዜጎች እንዴት መኖር መቻል አለባቸው? ትናንት ወንድሞቻቸውን ቤተሰቦቻቸውን በግፍ ሲቀላ ያዩ ከዛ በተአምር በሚባል ደረጃ ተርፈው ቤተክርስቲያንም ተጠልለው መንግስት ካልደረሰላቸው ምንድን ነው ሊሆን የሚችለው? ስለዚህ ይህን ተግባር ደግሞ ሌላ ሊወጣው የሚችል የለም። ከፍተኛ ስጋት ባለበት ሁኔታ ኃይል የመጠቀም ብቸኛ ስልጣን ያለው የመንግስት ነው። ስለዚህ ኃይልን መጠቀም ካለበት አሁን ማስፈላጊውና ህጋዊ የሆነ ኃይል እየተጠቀመ የነዚህን ዜጎች ደህንነት ማስጠበቅ መቻል አለበት። የደህንነት ስሜት እንዲሰማቸው የሚያስፈልጋቸውን ነገሮችም ማቅረብ መቻል አለበት ብለን እናምናለን።
በጉዳዩ ዙሪያ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነህ ብልጽግና እንደ ሀገር የሚሰራ ፓርቲ በመሆኑ በአካባቢው ለደረሰው ጉዳት የአካባቢው የመንግስት ተጠሪ ድጋፍ እያደረገ እንዳለ እናውቃለን፣ እየተመካከርንም ነው ብለዋል።
ላይ ተከስቶ በነበረው ችግር ጉዳት የደረሰባቸው ዜጎች የአማራም ከኦሮሚያም አካባቢ ነዋሪው ነው የደረሰበት። ስለዚህ የትኛውም ብሔር ቢሆን የመጀመሪያው ዋስትና መውሰድ ያለበት ጠበቃ መሆን ያለበት ራሱ እዛ አካባቢ ያለ አካባቢ መንግስት ብልጽግና ፓርቲ ነው። አሁን ገዢ ፓርቲ ነው ያለው። ስለዚህ ብልጽግና ደግሞ እንደ ሀገር የሚሰራ ነው። እየተደረገ ያለው እዛ አካባቢ ለተፈናቀሉ አማራዎች፣ ሌላውም ብሔር ችግር ለደረሰባቸው ለማቋቋም የማጥናት የተፈናቀሉትን ወደ ነበሩበት ለመመለስ እንቅስቃሴዎችን ጀምሯል። ጥፋት ያደረሱ ሰዎችን በህግ አግባብ እንዲጠየቁ ጥረት እያደረገ ያለበት ሁኔታ ነው ያለው። ከዛ ውጪ እንደ አማራ ክልል መንግስትም ጉዳቱ ልክ እንዳዘለ በተለያየ መንገድ አውግዘናል። በአዲስ አበባና በኦሮሚያ ላይ ብቻ የሚቆም አልነበረም የታሰበው ጉዳት ወደ ሌላ ወደ አማራ ክልልም በተለይ የኦሮሚያና የአማራ ክልል እንዲተራመስ እና ቀጥሎም ሀገር እንዲፈርስ ያለመ በጣም ተራ ጉዳት አይነት አይደለም። በጣም ትልቅ የተቀነባበረ ጊዜ ተወስዶበት የተሰራ እንደሆነ ከአሁን በፊትም ገልጸናል። ይሄ ነው መጨበጥ ያለበት ዋናው ጉዳይ። ከዚህ ባሻገር አሁን ያለውን ጉዳት እየተከታተልን የኦሮሚያ ክልላዊ መንግስት ጋር እየተመካከርን የተጎዱት ማህበረሰብ ክፍሎች እንዲረጋጉና ወደ ነበሩበት ቦታ እንዲመለሱ እንዲያደርግ ምክክሮች እያደረግን ያለበት እና በዚህ አውንታዊ ምላሽ ያለበት እና የኦሮሚያ መንግስት መጀመሪያ መታወቅ ያለበት ኃላፊነት የሚሰማው መንግስት ነው የሚለው በደንብ መታመን አለ። ከኛ በላይ እዚያ ላሉ አማራዎች ኃላፊነት ወስዶ የሚሰራ ነው። ይሄንንም በተግባር እያሳየ ነው ያለው። በእርግጠኝነት ሙሉ በሙሉ አሁን ችግሩን ቀርፏል፣ ወደ ነበሩበት ተመልሰው ተረጋግተዋል።
የኦሮሚያ ክልል አደጋ ስጋት አመራር ኮሚሽን ቅድመ ማስጠንቀቂያና አደጋ ስጋት ቅነሳ ዳይሬክቶሬት ዳይሬክተር አቶ ቤኛ ዱሬሳ ጉዳት ለደረሰባቸው ሰዎች ከፌዴራል መንግስት ጋር በመሆን የምግብና ቁሳቁስ ድጋፍ እንዲሁም ወደ ቀያቸው የመመለስ ስራም እየተሰራ መሆኑን ተናግረዋል።
በብዛት የተመለሱ አሉ። የቀሩት ደግሞ ጉዳት እየተደረሰ ነው። ምግብ፣ አልባሳት፣ ሸራ፣ የተለያዩ እንትኖች እየተደረገላቸው ነው። በብዛት የእኝትን ትኩረት ምንድን ነው? የመንግስት ትኩረት ወደየቦታቸው እንዲመለሱ ንብረት ወደመታቸው ምን መደረግ አለበት የሚለው አቅጣጫ ተሰጥቶ ሁሉም የከተማ አስተዳደሮች ክልል ከፌዴራልም አብረን እየሰራን ስለሆነ በዚህ ደረጃ ላይ ነው ያለ ነው። ምናልባት ንብረታቸው ቤታቸው የተቃጠለባቸው ነው ትንሽ አሁን የቀረቡ፣ ግን ሌሎቹ ተመልሰዋል። ሬዲ
የደህንነት ስጋት አለብን የሚሉ ሰዎች አሉ።
ሁሉም የተፈናቀሉ አሁን በራሱ አርቲ ሸሸማንዶ ፓኔት ሴኪሪቲ ነው ያለው። እንደዛ ያደረጉትም በህግ እየቀረቡ ነው። በዚህ በኩል የሚያሳስብ ነገርም የለም በአሁን ደረጃ ማለት ነው። ምንም ነገር የጸጥታ ኃይሉ በጣም በአስተማማኝ ሁኔታ ነው እየተደረገ ያለው። ለነሱ ድጋፍም ለነሱ ብቻ ሳይሆን አጠቃላይ እንደ ክልልም እንደ ሀገር ያለው በአስተማማኝ ነው። ሌሎች ያሉ
ከሳምንታት በፊት በኦሮሚያ ክልል በተከሰተው ሁከት ከ160 በላይ ዜጎች ህይወታቸው ማጣታቸውንና በርካታ ንብረት መውደሙን ከ7000 በላይ የሚሆኑ ሰዎችም በሁከቱ ተጠርጥረው በቁጥጥር ስር መዋላቸውንም የኦሮሚያ ክልል ፖሊስ ኮሚሽን መግለጹ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አስቴርን አመሰግናለሁ። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ተይዘው እስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አባል አቶ ደጀኔ ጣፋ በኮቪድ-19 ሕክምና ላይ እንደሚገኙ ተገልጿል። የኦሮሚያ ሚዲያ ኔትወርክ ኦኤምኤን 4 ጋዜጠኞችና አንድ የኬንያ ዜግነት ያለው ጋዜጠኛ መታሰራቸውን ጠበቃቸው ተናግረዋል። ሰዎቹ የተያዙት ብሔርን በብሔር ላይ በማነሳሳትና ሁከት በመቀስቀስ ተጠርጥረው መሆኑን የፌዴራል ጠቅላይ አቃቤ ሕግ የተቀናጀ ወንጀል ምርመራና ድንበር ተሻጋሪ ወንጀሎች ኃላፊ አቶ ፈቃዱ ጸጋ ገልጸዋል። ፀሐይ ዳምጦ ተጨማ
የአርቲስት አጫሉ ሁንዴሳ እንግዲያ ተከትሎ በተፈጠረው ሁከትና ብጥብጥ በሺዎች የሚቆጠሩ ሰዎች መታሰራቸውን መንግስት በየጊዜው ሲያሳውቅ ቆይቷል። በዚህ ጉዳይ ጋር ተያይዞ የኦሮሚያ ሚዲያ ኔትወርክ ኦኤምኤን 4 ጋዜጠኞች መለሰ ድርብሳ፣ መሐመድ ሲራጅ፣ ናስር አደምና ሌሎች የአርቲስቱን አስከሬን በማንገላታትና በተፈጠረው ብጥብጥ ውስጥ ተሳትፎ አላቸው በማለት ተጠርጥረው መታሰራቸውን ነው የሕግ አማካሪያቸው ዶክተር ተኩማ ዳባ ለአሜሪካ ድምጽ ተናገሩት።
መለሰ ድርብሳ ከነ ኮሊን የሚባላ ሂውማን ራይትስ ዘጋቢ እንደነበረና ጆዋር ቤት ለዘገባ ሄዶ እንደተያዘ የጆዋር አሳዳጊ አባት አቶ አሰን ጅማ የሚባሉና በምን አስቸጋሪ የነበሩ አቶ ጭንሳ የሚባሉ እና አንድም ሌላ ሰው በአንድ መዝገብ ላይ ነው የቀረቡት። ከዛ በኋላ የተጠረጠሩት እነሱም እንደነ አቶ ጀዋር እንደነ አቶ በቀለ በአራት ጉዳዮች ናቸው ማለት ነው። ሬሳ በማጓር ህግ ብሄርን ከብሄር በማጋጨት የሚለው አንድ ተመሳሳይ ይዘቱ የቀረበባቸው የተያዙት እንግዲህ አጫሉ ሬሳ ወደ አምቦ በሚሸኝበት ጊዜ አይደለም። እዛ ላይ አልተሳተፉም፣ እዛ ላይም አልነበሩም። ነገር ግን አብዛኞቻቸው በተለይ አቶ አሰን ጅማ እና ኮሊን የሚባለው ጀዋር ቤት ተገኝቶ ነው የተያዙት። መለሰ ድርብሳና የኦኤምን አሽከርካሪ ጭምሳ የሚባለው ደግሞ ወደ ኦኤምን መስሪያ ቤት ሄደው በር ከፈቱ ተብሎ ከፍተው ከዛ በኋላ ነው የተወሰድነው የሚለውን ነበር ያሰሙት።
ጋዜጠኛ ጉዮ ዋሪው ደግሞ በመንግስት ጸጥታ ኃይል ተይዞ እስር ቤት እንደገባ የተናገሩት የህግ አማካሪው ጠረጠረበትን ወንጀል ተናግረዋል።
አቶ ጉዮ ዋሪው ማሬ ፖሊስ በምን ተጠረጠረ በሚለው አጫሉ ሁንዴሳን ቃለ መጠይቅ ሲያደርግ የተናገራቸውን ጥሩ ጥሩ ነገሮች በማስቀረት እና ብሄር ብሄን ከብሄር የሚያጋጩ ኢንተርቪዎችን በማቅረብ ብሄር ከብሄር እንዲጋጭ አድርጓል በሚል ነው የተጠረጠረበት ብሎ ፖሊስ ያቀረበው ማለት ነው።
ጋዜጠኛ ጉዮ ዋሪዮ ከመኖሪያ ቤቱ በኦሮሚያ ፖሊስ እንደተያዘ የሚናገሩት ባለቤቱ ወይዘሮ ጫልቱ ገዛኸኝ ለባለቤታቸው ልብስም ሆነ ምግብ ማቀበል እንዳልቻሉ በፖሊስ ተከልክለናል ሲሉ ይናገራሉ።
ማቀበል አይቻልም፣ በፍጹም የተከለከለ ነው። ከዚህ በፊት ምግብ ምናምን ተፈቅዶለት ነበር። አንዴ ፍርድ ቤት ቀርበው ነበረ፣ ግን ምግብ ሊቀርብለት ቤተሰብ እንዲያየው ቤዚክ እንደተፈቀደለት ነግሮኝ ነበረ። ግን እዛ ያሉ ፖሊሶች እኛ አለቆቻችን አልተፈቀደልንም ይቻለም ተብሎ ያው ከዛው ነው የሚጠቀሙት፣ እዛው የታሰሩበት ቦታ ድርጅቱ የሚያቀርብላቸው።
የጋዜጠኛ መለሰ ድርብሳ ባለቤት ወይዘሮ ታደለች መገርሳ እንደገለጹት መለሰ የኦኤምኤን ቢሮ አካባቢ ያለ ነው በመንግስት ጸጥታ ኃይሎች ተይዞ ወደ እስር ቤት የተወሰደው። ጋዜጠኛ መሐመድ ሲራጅ እና ናስር አደም እስካሁን የት እንደታሰሩም ሆነ በምን አይነት ሁኔታ ውስጥ እንዳሉ የታወቀ ነገር እንደሌለ ከቤተሰባቸው መካከል ገልጿል። ጋዜጠኞቹ በተለያዩ ጉዳዮች ተጠርጥረው መታሰራቸው ከቤተሰብ የተነሳው ቅሬታ መካከል ምግብ፣ ልብስና መሰረታዊ ነገሮችን ማቀበል አለመቻሉና መጠየቅ መከልከላቸውና ተያያዥ ጉዳዮች ላይ የፌዴራል ጠቅላይ አቃቢ ጠይቀናል። አቶ ፍቃዱ ጸጋ በፌዴራል ጠቅላይ አቃቢ የተቀናጀና ድንበር ተሻጋሪ ወንጀል ዳይሬክተር ናቸው። የጋዜጠኞቹን መታሰር አስመልክቶ ተከታዩን መልስ ሰጥቶናል።
ኦኤምኤን ጋዜጠኞች የተጠረጠሩበት እንደሚታወቀው የአርቲስት አጫሉን ሞት ተከትሎ ኦኤምኤን እንደ ተቋም ግልጽ የሆነ የአመጣጠር ሲያደርግ የነበረ መሆኑን በተለይ አሁኑ ላይ ክሊፊ ተቀምጧል። በለው ብሎ መግባት የለም የሚሉ በጣም ፊት ለፊት የሆኑ አንዳንዶቹ በስልክ ግለሰቦች ሊሆን ይችላል እንደ ፋሲሊቴት የሚያደርግ ሰው ማስቆም ሲኖርበት ይተላልፈዋልና የእነዚህ ጋዜጠኞች ድርሻ ምንድን ነው የሚል ነው። ከዚህ በፊትም በምርጫ ቅስቀሳ በሚመስል ሁኔታ በተሰራበት ጊዜ ሊሆን ይችላል የጥላቻ ንግግሮች ግልጽ የሆኑ አንዱ ማህበረሰብ ከአንዱ ጋር የሚያጣሉ ነገሮች ሲተላለፉበት የነበረ ተቋም ነው። ያንን ደግሞ ሲያደርጉ የነበሩ ጋዜጠኞቹ ናቸው። የሆነ ቦታ ተንጠልጥሎ የሚቀር ነገር አይደለም። እሱን የማጥራት ስራ እየሰራን ነው ማለት ነው። ጠበቃ ማግኘት አለበት። እናረጋለን ካላገኘ። ከዛ ውጪ ግን እንደሚታወቀው የኮቪድ ስርጭት ምክንያት ያስተካክል ይዘዋል ላይ ያለ ነው። የቤተሰብ ጥየቃ ሪስትሪክሽን አለው።
በተያያዘ ዜና የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር የሆኑት አቶ ደጀኔ ጣፋ ከሁለት ሳምንት በፊት በኦሮሚያ ፖሊስ ከቤታቸው ተወስዶ በቅርብ ቀን ለአዲስ አበባ ፖሊስ ተላልፎ መሰጠታቸውን የገለጸችው ልጃቸው ወይዘሪት ሲምቦ ደጀኔ አባቷ በኮቪድ-19 ተይዘው ሆስፒታል እንደገቡ ተነግሮናል ስትል ገልጻለች።
ማረሚያ ቤት እንቀይርልሃለን አሉኝና ሌላ ቦታ ወስዱኝ ነው አለ። ከዛ እሺት ነው የሚወስዱክ ንገረን አለ። እሱንም እያራራጡት ነው ይዘው ሲሄድ አርፎ እንኳን ሊያናግረን አልቻለም። ከዛ ፖሊሶን የትኛው ማረሚያ ቤት ነው የምትቀይሩለት ስንላት ቆይ ትንሽ ቆዩን እንነግራቸዋለን አለች። የካኮታቢ ሆስፒታል ነው የሚሄደው ኮሮና ፖዘቲቭ ተይዟል አለችን። ልክ እሱ ሲወጣ አምቡላንስ ውስጥ ነው የገባው። ለሱም አዲስ ነው የሆነበት።
ዶክተር ተኩማ ዳባ የአቶ ደጀኔ ጣፋ የህግ አማካሪ ናቸው። ከደንበኛቸው ጋር መገናኘት እንዳልቻሉና ጤንነታቸው በምን ደረጃ ላይ እንዳለ ለማወቅ ተቸግር ያለው ስሉ ተናግረዋል።
አቶ ደጀኔ ጣፋ በኮሮና ግማሹ ፖዘቲቭ ነው ይላል፣ ግማሹ ተጠርጥሮ ነው ይላል ነገር ነበረ። አሁን እንደሰማነው ደግሞ እሳቸው ወደ የካ ወደሚገኘው ሆስፒታል ተወስደዋል። ሰኞ ዕለት ተመርምሮ ኔጋቲቭ ተብሎ ማክሰኞ ደግሞ ተወስዶ እዛው ገቡ የሚል ነው ቤተሰቦቻቸው የሚነግሩን። ነገር ግን ይህንን ከመንግስት አካል ለማጣራት ጥረት ብናደርግም አልተሳካልንም እስካሁን ባለው።
በአቶ ደጀኔ ጣፋ ጉዳይ ላይ አቶ ፍቃዱ ጸጋ የሚከተለው ምላሽ ሰጥቶናል።
ሕክምና ላይ ያለ ሰው እንዴት ነው የሚገናኘው የሚለው አንድ ነገር ነው የሚሆነው። ሁለተኛ እሳቸው ሕክምና ላይ ብቻ ሳይሆን ተጠርጣሪም ናቸው፣ ጥበቃ ማድረግ አለብን ማለት በዚህ ሁኔታ አሁን ፍርድ ቤት አሁን ጠበቃ የሚያገኘው መቼስ ፍርድ ቤት ላይ የሚመላለስ ሰው መብቱ እንዴት ነው የሚከበርለት የሚለው ለማማከር ጠበቃ ጤና ተቋም ውስጥ ያለን ሰው የሚያማክረው ነገር አይኖረውም መቼስ ግልጽ ነው የሚሆነው ብዬ ነው የማስበው። ሁለተኛ እሳቸው እንደምታውቁት ተጠርጥሮ ሲገቡ ስልካቸው አብሮ አይገባም። በኮቪድ የታመመ ሰው ደግሞ በአካል ግንኙነት የሚያደርግበት ሁኔታ የለም። እንደ ሌላው ኮቪድ ፖዚቲቭ የሆነ ሰው የኮሚኒኬሽን ማቴሪያሎቻቸውን ይዞ ሊገቡ አይችሉም፣ በቃ ግልጽ ስለሆነ ማለት ነው።
ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንለፍ። አምስት የምዕራብ አፍሪካ ሀገሮች መሪዎች ማሊ ውስጥ ስለተከሰተው የፖለቲካ ቀውስ ለመነጋገር ትናንት እዚያው ያካሄዱት ጉባኤ ቀውሱን ለማስቆም የሚያስችል ስምምነት ላይ ሳይደርሱ አብቅቷል። የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኮዋስ ስለ ጉዳዩ ለመነጋገር የፊታችን ሰኞ ልዩ ስብሰባ እንደሚያካሄድ ተነግሯል። ኒኮ ፒኞ ከፓሪስ ያጠናቀረውን ዘገባ አዳነች ሳይት አቀርበዋለች። አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት የመጽሔቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት፣ አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጂት ታየ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም አስተናጋጃችሁ ሰሎሞን አባተንን። ይቀጥላል ዝግጅታችን። ወደ ተከታዩ ዘገባ እንለፍ። የተባበሩት መንግስታት የሰብአዊ እርዳታ ድርጅቶች በገጠማቸው ከፍተኛ የገንዘብ እጥረት ሳቢያ ከኮቪድ-19 ወረርሽኝ ጋር ተያይዞ በታዳጊ አገሮች ውስጥ በድህነት የሚኖሩ በከባድ ረሃብና በሽታ እየተጠቁ መሆናቸውን አስጠንቅቀዋል። ሊሳ ሽላይን ከጄኔቫ ለቪኦኤ አጠናቀረችውን ዘገባ ደረጀ ደስ።
የተባበሩት መንግስታት ድርጅት በድሆቹ አገሮች በሚገኙና በኮቪድ-19 ወረርሽኝ በአስከፊ ሁኔታ ለተጠቁ 100 ሚሊዮን ሰዎች የሚውል ሰሞኑን ከ10 ቢሊዮን ዶላር በላይ እርዳታ ተማጽኗል። ከተጠየቀውና ተሻሽሎ ከቀረበው ከፊል የሚሆነው ገንዘብ ለምግብ እርዳታ የሚውል ሲሆን የተቀረው ከፊሉ ቢሊዮን ደግሞ ረሃብን ለመከላከል የሚውል ነው። ይሁን እንጂ ከዓለም አቀፉ ማህበረሰብ የተገኘው ምላሽ እጅግ የቀዘቀዘ ነው። የመንግስታቱ ድርጅት ባለፈው መጋቢት ወር ለኮቪድ-19 ወረርሽኝ ለመጀመሪያ ጊዜ 2 ቢሊዮን ዶላር በመጠየቅ የጀመረ ሲሆን በሶስት ዙር ጠይቆ ሊያሰባስበው ካሰበው የ10.3 ቢሊዮን ዶላር እርዳታ ውስጥ እስካሁን የተገኘው 1.7 ቢሊዮን ዶላር ብቻ ነው። የመንግስታቱ ድርጅት በቀውስ አገራት ውስጥ ያሉት የረሃብ ተጠቂዎች ቁጥር አሁን ካለበት የ149 ሚሊዮን ይህ አመት ከመገባደዱ በፊት ወደ 270 ሚሊዮን ሊያድግ እንደሚችል አስጠንቅቋል። የዓለም የምግብ ድርጅት ቃል አቀባይ ኤልዛቤት ባየርስ እንደሚሉት ከሆነ የዓለም አቀፉ ድርጅት ወኪል ዳይሬክተር ዴቪድ ባየርስ እንዳስጠነቀቁት ዓለም እጅግ አሰቃቂ ወደ ሆነው የረሃብ አደጋ እየገባች ነው።
Millions of the world's very poorest family have been forced even closer to the abyss. Livelihoods are being destroyed at an unprecedented level.
በመላው ዓለም በሚሊዮኖች የሚቆጠሩ እጅግ በጣም ድሆች የሆኑ ሰዎች ወደ ጥልቅ ረሃብ እንዲገቡ እየተገደዱ ነው። የኑሮ ጣዕም ባልተለመደ ሁኔታ እንዲጠፋ እየተደረገ ነው። የዓለም የምግብ ፕሮግራምም አሁን እያደረገ ያለው ሁኔታዎች ከዚህ የከፉ እንዳይሆኑ ማድረግ ነው። ስለዚህም በረሃብ እጅግ ለተጠቁ 138 ሚሊዮን ሰዎች የምግብ እርዳታ እያደለ ነው።
የተባበሩት መንግስታት የህፃናት ፈንድ በ 155 አገሮችና ግዛቶች ውስጥ የሰብአዊ እርዳታዎችን ያደረገ ነው። ህፃናትና ሴቶችን ለመርዳት ከሚያስፈልጉት የ2 ቢሊዮን ዶላር እርዳታ ውስጥ እስካሁን ያገኘው ከግማሽ እጅግ ያነሰ ነው። የዩኒሴፍ ቃል አቀባይ ማርክሲ መርካዶ እንደሚሉት የጆን ሃፕኪንስ እና የብሉምበርግ የጤና ትምህርት አገልግሎት ማዕከላት ትንበያ እንደሚያሳየው ከሆነ ኮቪድ-19 ወረርሽኝ ህፃናት ላይ የሚያሳድረው ተጽዕኖ ገና ለረጅም ጊዜ የሚቆይና የማይመለስም ነው። መርካዶ እንደሚሉት ከሆነ በሚቀጥሉት 6 ወራት ውስጥ 6000 የሚሆኑ ህፃናት በቀላሉ ሊከላከሉት በሚችሉት በሽታ ሳቢያ በየቀኑ እንደሚሞቱ ጥናቶች ያረጋግጣሉ። ይህ አደጋ ከኮቪድ-19 ወረርሽኝ ጋር በቀጥታም ሆነ በተዘዋዋሪ ሊገናኙ በሚችሉ ችግሮች ሳቢያ በተቋረጡ ማህበራዊና የጤና አገልግሎት ችግሮች የሚመጣ ነው።
The data from the first 4 months of 2020 already show a substantial drop in the number of children completing 3 doses of the vaccine against diphtheria, tetanus, and pertussis.
በ2020 ዓመተ ምህረት የመጀመሪያዎቹ 4 ወራት የተገኘው መረጃ እንደሚያሳየው እንደ መንጋጋ ቆልፍ፣ ትክትክና ተላላፊ የጉሮሮ ህመሞች ለመሳሰሉት በሽታዎች መከላከያ 3 ጊዜ የሚሰጣቸውን ክትባት የሚወስዱ ህፃናት ቁጥር በእጅጉ እየቀነሰ ነው። ቢያንስ ወደ 30 የሚጠጉ የኩፍኝ ክትባት ዘመቻዎች ሊቀሩ የሚችሉ መሆናቸውንም እየሰማን ነው። ይህ ደግሞ በያዝነው 2020 ዓመተ ምህረት ከዚህም የበለጠ ተጨማሪ ወረርሽኞችን ሊያስከትል ይችላል።
ወረርሽኙ በትምህርትም ላይ ከፍተኛ ጉዳት የሚያስከትል መሆኑን ዓለም አቀፉ የትምህርትና የባህል ማዕከል ዩኔስኮ አስታውቋል። በመላው ዓለም በሚገኙ 150 አገራት ውስጥ 1.2 ቢሊዮን የሚሆኑ ተማሪዎች ትምህርት ቤት በመዘጋቱ ተጎድተዋል። ለብዙዎችም ህፃናት የአእምሮ ህመምና የስነ ልቦና ቀውስም እንደሚያስከትልባቸው ተገልጿል። የኮሮና ቫይረስን ወረርሽኝ ስርጭት ለመከላከል በተደረገው በቤት ውስጥ ተገድቦ መቀመጥ ሳቢያ በሚሊዮን የሚቆጠሩ ልጃገረዶችና ሴቶች ክፉኛ እየተጎዱ መሆናቸውንም የዓለም አቀፉ የስነ ህዝብ ፈንድ አመልክቷል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አመሰግናለሁ ደረጀ። ወደ ተከታዩ ዝግጅት እናልፋለን። ሰሞኑን ኦሮሚያ ውስጥ ከተነሳው ሁከትና የጎሳና የሃይማኖት ማንነትን ከለየ ጥቃትና የህዝብና የግል ንብረት ውድመት ጋር ተያይዞ ስማቸው በስፋት እየተነሳ ከሚከሰሱና ድምጻቸውን ብዙ ቦታዎች ላይ ከሚሰማ አክቲቪስቶች አንዱ ከሆኑት ከዶክተር ብርሃነ መስቀል አበበ ሰኝ ጋር ውይይት ጀምረናል። ዶክተር ብርሃነ መስቀል የህግ ባለሙያና የቀድሞ ዲፕሎማትም ናቸው። የውይይታችን የመጨረሻ ክፍል ቀጥሎ ይቀርባል።
ትላንት ሌሊት በማሊ መዲና ባማኮ የተካሄደው ንግግር የከረረውን የማሊ የፖለቲካ ቀውስን ይፈታ ይሆናል የሚለውን ተስፋ አጨልሟል። ለሰዓታት ያህል በተካሄደው ዝግ ስብሰባ ሁሉም ወገኖች ከአቋማቸው ፍንክች እንዳላሉ ታውቋል። ኤም5 የተባለው ንቅናቄ ኢብራሂም ባቡከር ከይታ ከስልጣን ይውረዱ በሚለው አቋሙ ላይ እንደጸና ነው። ይህ ታዲያ በአባል አገሮቹ ማንኛውም አይነት ህገ መንግስታዊ ያልሆነ ለውጥን የማይቀበለው ኢኮዋስና የማሊ ገዢ ፓርቲ የማይቀበሉት ነው ተብሏል። የጋና፣ የናይጄሪያ፣ የኒጀር፣ የአይቨሪ ኮስት እና የሴኔጋል መሪዎች ባማኮ የተሰበሰቡት ውጥረቱን ለማላላት ጥረት ለማድረግ ነበር። የወቅቱ የኢኮዋስ ሊቀመንበር የኒጀር ፕሬዚደንት መሐማዱ ኢሱፉ ከማሊ ከመውጣታቸው በፊት ኢኮዋስ በመጪው ሰኞ ልዩ ስብሰባ በማድረግ በውይይት ይቀጥላል ብለዋል። ኢኮዋስ የፖለቲካ ቀውስ መፍትሄ በመፈለግ ከማሊ ህዝብ ጋር ያለውን የአንድነት ስሜት ማሳየት ይፈልጋል ነው ያሉት። ማሊ ያለው ቀውስ እንዲያበቃ የእርቅ ግልግል ማድረግ ያስፈልጋል ብለዋል። ስምምነት ይደረጋል የሚል ተስፋ እንዳላቸውም ገልጸዋል። ማሊ ውስጥ ካለፉት ጥቂት ሳምንታት ወዲህ ሲካሄድ በቆየው ተቃውሞ የ11 ሰዎችን ህይወት ያጠፋ ግጭት ተከስቷል። የቀጠናው መሪዎች ውጥረቱን ለማርገብ ሲሞክሩም ለመጀመሪያ ጊዜ አይደለም። ብዙ የተቃዋሚ ወገኖች ደጋፊዎች ግን ኢኮዋስን እንደ ገለልተኛ አካል አድርገው አያዩም። የሀገራቱ መሪዎች እርስ በራሳቸው ነው የሚደጋገፉት የሚል እምነት አላቸው። ነገር ግን ኢኮዋስ ህገ መንግስታዊ ያልሆነ ለውጥንና መፈንቅለ መንግስትን ለማስወገድ ለህግ የበላይነት የመቆም ዓላማ እንዳለው በግልጽ የሚያስቀምጡ ደንቦች እንዳሉት ታውቋል። ዋቲ የተባለው የምዕራብ አፍሪካ የጥናትና ምርምር ተቋም መስራች ኬልሲያቢ ያብራራሉ።
ኢኮዋስ የመልካም አስተዳደርና የዲሞክራሲ ደንቦችን ባካተቱ ጉዳዮች ላይ የመግባት ልምድ ሲያዳብር ቆይቷል። በአሁኑ ንግግር ላይ ስኬት ካላገኙ ታዲያ ከባድ አማራጭ ይሆንባቸዋል። ምክንያቱም በተቃዋሚዎቹ በኤም5 ንቅናቄና በህዝቡ ዘንድ ጥሩ ስሜት አያሳድርም።
ተቃውሞ በተጀመረበት ዕለት የተሰየመው የሰኔ 5 ንቅናቄን በጽኑ ያስቆጣው ከይታ በመንገዳገድ ላይ ያለውን ኢኮኖሚ ለማቃናት አልቻሉም፣ ሙስናንና ለ8 ዓመታት ያህል የዘለቀውን የጅሃዳውያን አመፅን ለማቆም አልቻሉም በሚል መሆኑ ተዘግቧል። ህዝቡ የከይታ ፓርቲ ባሸነፈበት የፓርላማ ምርጫ ውጤትም ደስተኛ እንዳልሆነ ተገልጿል። ዳኮና ባባ የተባሉ ተመራማሪ ፕሬዚደንት ከይታ በስልጣን ላይ ቢቆይም እንኳን ህዝቡን ያስቆጡት ችግሮች መፍትሄ ማግኘት አለባቸው ብለዋል።
De nombreuses attentes ont été déçues à l'issue de l'élection du président Ibrahim Boubacar.
Président Keïta sultan dai siwatu bu sowoj presidentu ndiakkanagunwacho yetepqwacho negeroch neberu neger gin altomallum ilallu dakono baba ye melkam astedaderun gudday ndiashashulu tefelgo neber alhonem befirti hidetum ye mannallebinyinet asrar ndiqer tetepqo neber neger gin ihullu alhonem sidohonem ihullu ሳቢውስ መግባት እንዳለበት ተመራማሪው ባባ ተቆሟል። ካልሆነ ግን ኤም5ቱ ተቃዋሚ ቡድን ጋር ስምምነት ላይ ቢደርሱም እንኳን በህዝቡ ዘንድ ውጥረት ሊከሰት እንደሚችል ዳኮኖ ባባ አስገንዝበዋል።
እንደ ህግ ሰው እንዲመልሱልኝ ፈልጌ የነበረው ጥያቄ ከሐጫሉ ግድያ በኋላ ሁሉም ሰው ነው ያዘነው። ኦሮሞ ብቻ አይደለም፣ በብዙ ሳይቶች ላይ የተጻፉ መልእክቶችን ሲመለከቱ የሚዘፍነውን ሳልሰማ እንኳን አሳዘነኝ አለቀስኩኝ እያሉ የሚጽፉ ሰዎች ነበሩ። ብዙ ቦታ ላይ ቀና አስተሳሰብ ነው ያለው ስለ ሐጫሉ። በጣም የሚወደድ ድምፃዊ ነበረ፣ የመብት ታጋይ ነበረ፣ ይሄ ይታወቃል። ነገር ግን እርሶ ፌስቡኮ ላይ ባሰፈሩት መልእክት ከዚህ በኋላ የእያንዳንዱ ኦሮሞ ታሪክ ከጀግናው ሐጫሉ ሁንዴሳ ሞት በፊትና በኋላ ተብሎ በደማቅ ቀይ መስመር ተለይቶ ይጻፋል። በሐጫሉ ሞት ለ150 ዓመታት በኦሮሞ ህዝብ ላይ የተንሰራፋው የባዕድ ስርዓት ከአሮጌዋ ኢትዮጵያ ጋር ዳግም ላይመለስ ከእያንዳንዱ ኦሮሞ ልብ ውስጥ ሞቷል ብለው አስፍረዋል። ለመብት ለነጻነት መታገል ማንም የሚደግፈውና በኢትዮጵያ ውስጥም ለኦሮሞ ህዝብ መብት የሞቱ የሌሎች ትግሬዎች፣ ጉራጌዎች፣ አማሮች፣ ሶማሌዎች፣ ሲዳማዎች እና ሌሎችም አሉ። የኦሮሞ ታጋዮችም ደግሞ ለሌሎቹ የሞቱ እንደዚህ አሉ። ነገር ግን በዚህ መልእክቶ ውስጥ እንደሚስተዋለው ለይቶ ሌሎችን ወደ ማግለልና የኦሮሞን ህዝብ ነጥሎ
የማውጣት መልእክት ነው ዶክተር ብርሃነ መስቀል እያስተላለፈ የነበረው። ይሄ ብቻ አይደለም፣ ከዚህም ጋር የተያያዙ ሌሎች መልእክቶች የሚያስተላልፈው ዶክተር ብርሃነ መስቀል ኦሮሚያ ውስጥ በነበሩ ባሉ በሚኖሩ ሌሎች ህዝቦች ላይ ጥቃት እንዲፈጸም የሚያነሳሱ ቅስቀሳዎችን ነው። በዛ መንገድ የሚቀሰቅሱና የሚያነሳሱ ናቸውና በዚህም ምክንያት አንድ ጊዜ አይደለም በተደጋጋሚ ጊዜዎች በእንደዚህ አይነት መንገድ በተፈጸመ በተነሱ ሁከቶች ብዙ ሰዎች ተገደሉ፣ ብዙ ንጹሃን ሰዎች ሞቱ። በአሁኑ ጊዜ እንኳን ከ160 በላይ ሰው እንደሞተ ነው በኦፊሴል የተገለጸው በመንግስት መገናኛ ብዙሃን ከመንግስት ባለስልጣናት። ብዙ ንብረት ወደመ እና እርሶ እነዚህን መልእክቶች ሲያስተላልፉ ወዲያውኑ ነው ወዲያው ልክ ተገደለ እንደተባለ ይህንን መልእክት አስተላለፉ። ካነሱ ጥያቄ የሐጫሉን ቀብር አስመልክቶ ወላጆቹ ራሳቸው አባቱ፣ ወንድሙ አምቦ እንዲቀበር እንደሚፈልጉ በአደባባይ በአሜሪካ ድምፅ ሁሉ ተናግረዋል እነዚህ ሰዎች። ሌላው ከዚህ በፊት ሲናገሩ የሐጫሉ አስከሬን እንደ ውሻ እንዲቀበር ተደርጓል ክርስቲያን ነኝ ብለው ሲናገሩ ሰምቻለሁ እና በቤተ ክርስቲያን ደብር ነው መካነ መቃብር ነው ያረፈው፣ እዛም ቢሆን አምቦም ቢሆን ማለት ነው። እንዲህ አይነቱ ሁኔታ ወደ ግልጽ መከፋፈልና የኃይል እርምጃ ሰውን አይገፋውም ወይ? እያየን ያለነው ይሄ አይደለም ወይ?
ቀኑን ቼክ አረከው። የጽሁፉ መልእክት ሙሉ ለሙሉ አሁንም የማምንበት መልእክት ነው። የጽሁፉ መልእክት ኢትዮጵያ ውስጥ እስከዛሬ የኦሮሞ ሕዝብ ጥያቄ በችርቻሮ እንዲመለስለት ነበር ሲጠይቅ የነበረው። ዛሬ የኦሮምኛ ቋንቋ፣ የዛሬ ዓመት ፕሮባብሊ የመሬት ጉዳይ፣ የዛሬ 5 ዓመት ፕሮባብሊ የተነቀለው ሕዝብ በሂደት ተራ በተራ አንድ በአንድ እየተባለ ይመለሳል የሚል ተስፋ ነበር። እነኚህን ጠቅላይ ሚኒስትር አብይ ጊዜ ይፈልጋሉ በሚል ሕዝቡ ሲጠብቃቸው ነበር። ያ ሁኔታ አልሆነም። እንደውም የኦሮሞ ሕዝብ ጥያቄ የለውም። አንተም ብለሃል ጠቅላይ ሚኒስትሩ የኦሮሞ ሕዝብ ጥያቄ ሁሉም ተመልሰዋል።
የለም አላሉም። እኔ አላልኩም፣ ይቅርታ። እርሳቸው ያሉት ለ100 ዓመታት ታግሎ ነፃ ወጥቷል፣ ለነፃነቱ ታግሎ ነፃ ወጥቷል፣ አሁን ከሌሎች ሕዝቦች ጋር ሆኖ ኢትዮጵያን ይገነባል በሰላም። አንደኛ እርስ በራሱ አይከፋፈልም፣ ሁለተኛ ከሌሎችም ጋር መከፋፈል የለበትም፣ ከአሁን በኋላ ወደ ብጥብጥና ወደ ጦርነት መሄድ የለብንም የሚል መልእክት ነው ያስተላለፉት። ጥያቄዎች የሉትም አላሉም።
ከዚያ በፊትም በሌሎች የፓርቲው የብልጽግና ፓርቲ ባለስልጣናት የተጻፉ ጽሁፎች አሉ። የኦሮሞ ህዝብ ከሌላው ኢትዮጵያዊ የተለየ ምንም ጥያቄ የለውም በሚል በአዲስ ዘመን ጋዜጣም ላይ የተጻፈና የኦሮሞ ህዝብ ጥያቄ የለውም መደምደሚያ ላይ ተብሎ የተቀመጠበት ሁኔታ ነው ያለው። ስለዚህ የኦሮሞ ህዝብ ጥያቄ ከላይ በርዕሱ ባነበብኩ ኮቴሽን ውስጥ በፌስቡክ የጻፍኩት የኦሮሞ ህዝብ ጥያቄ የስርዓት ለውጥ ጥያቄ ነው። አሁን ለአማርኛ ተናጋሪዎች ብቻ የተሰራው ሀገረ መንግስት ኦሮምኛ ተናጋሪውን ስለማያካትት አገረ መንግስቱ ፈርሶ የቋንቋ ፖሊሲው እንደገና ተስተካክሎ መሰረቱ ሰፍቶ አሁን 1/3 ኢትዮጵያ ብቻ ነው የሚይዘው። ስለዚህ ያ ነገር ከዚህ በኋላ ኢትዮጵያ በችርቻሮ የኦሮሞን ህዝብ ጥያቄ ትመልሳለች የሚለው ነገር ከውስጣችን ሞቷል፣ የአሮጌው ኢትዮጵያ አስተሳሰብ ከህዝባችን ሞቷል የሚል ነው። ስርዓቱ ፈርሶ ስርዓተ መንግስቱ ፋውንዴሽን መሰረት ሰፍቶ ኢትዮጵያውያንን በእኩልነት በፍትህና በርትዕ ላይ ሊይዝ የሚችል አገረ መንግስት መመስረት የምንችል ከሆነ ወደዛ እንሄዳለን። ያ ደግሞ ልክ አሁን በኦሮሞ ህዝብ ላይ ያለው ጥላቻና ስለ ኦሮሞ መብት የሚናገሩትን ድምፅ ለማፈን የሚደረገው ዘመቻ የሚቀጥል ከሆነ ኢትዮጵያ ወደ መፈራረስም ልትሄድ ትችላለች። የስርዓተ መንግስቱ መፈራረስ ብቻ ሳይሆን እንደ ሀገር ወደ መፍረስ ማለት ነው። ያ የኔ ምርጫ አይደለም። ያ የኦሮሞ ህዝብ የአማራ ህዝብ ይጠቅማል ብዬ እኔ አላምንም። ምክንያቱም በትልቅነት በአንድነት ውስጥ ኃይል አለ የሚል እምነት አለኝ። ትልቅ ሀገር ለመሆን የህዝብ ቁጥር ወሳኝ ነው፣ የመሬት ስፋት ወሳኝ ነው። ያ ለኢትዮጵያ ይጠቅማል እንጂ የሚጎዳበት ሁኔታ የለም። ነገር ግን አንዱ የበላይ አንዱ የበታች የሚሆንበት ኢትዮጵያ ከዚህ በኋላ አትኖርም።
ለዚህ ጥያቄ የማይቆም ኢትዮጵያዊ አለ ብለው ያምናሉ? አንዱ የበላይ አንዱ የበታች ሆኖ መኖር አለበት ኢትዮጵያ ውስጥ የሚል የፖለቲካ አስተሳሰብ ያለውም ይሁን ሌላ ይኖራል ብለው ይጠረጥራሉ? ይቻላል ወይ?
መጠርጠር ብቻ ሳይሆን ስርዓቱን ይዞ ያንን አሁን ባለው ስርዓት እንደምታውቀው በፖለቲካ ኢቭን አሁን የምንነጋገረውን ነገር ቋንቋ የሚሰማን አማርኛ ተናጋሪ ብቻ ነው፣ ኦሮሞም ከሆነ ሌላው ህዝብ አይሰማም። ስለዚህ ይሄን ህዝብ ያገለለ ዲሞክራሲ ግንባታ በኢትዮጵያ ውስጥ ሊኖር አይችልም። የጠቅላይ ሚኒስትሩ የመጀመሪያው ስራ መሆን የነበረበት እኛም ስንጠይቅ የነበረው የኦሮምኛን ቋንቋ የሀገሪቷ የስራ ቋንቋ ማድረግ ነው ከአማርኛ ጎን ለጎን። ያ አልሆነም። የኦሮሞ ህዝብ ጥያቄ የኢትዮጵያ ህዝብ አውቆት በፖሊሲ መመለስ ያለበት ነው። ተቋም ላይ ቤዝ አድርጎ መመለስ ያለበት ነው። ያ ወደዛ እንኳን መሄድ ይቅርና ሐሳቡን እናነሳውን እኔ አሁን የምተቸው ከአዲስ አበባ ዙሪያ የተፈናቀሉትን ኦሮሞዎች በአፈርማቲቭ አክሽን አዲስ አበባ ውስጥ መልሰው የተፈናቀሉበት መሬት ላይ ማለት ነው መልሰው ይቋቋሙ ብዬ በተናገርኩበት ነዘረኛ የተባልኩት እንኳን የኦሮሞን ህዝብ የእኩልነትና የፍትህ ጥያቄ መቀበል የምንናገረውን አፍ ለማስያዝ ነው። ይሄ ነገር በተቀናጀ መልኩ አገር ቤት ድምጻቸውን ዘግተናል ወይም ምን ተዘግቷል ስለ ኦሮሞ የሚናገሩ ታስረዋል ወይም ተገለዋል አሁን ውጪ ነው የቀረን ውጪ ያለውን የኦኤምኤንን እናዘጋ ፈንድሬዝ ሲደረግ በጎፈንድሚ ገንዘብ አይሰጣቸው ብለው በማስከልከል ስለ ኦሮሞ መብት የሚናገሩ ሰላማዊ ሰልፍ እየተወጣባቸው እነኚህ ሰዎች ከዚህም ሆነ ከሀገር ውስጥ የሚያረጉት ነገር ለኢትዮጵያ ህዝብ መስተጋብርና አብሮነትም አይጠቅም። ለምሳሌ አሁን ሀገር ቤት ብዙ ሰው ተገልሏል ብዙ ንብረት ወድሟል በፖለቲካ ምክንያት አንድም ነፍስ መጥፋት አልነበረባትም። ግድያው ያጫሉ እንደሳ ግድያ ፖለቲካዊ ስለነበረ ነው።
እኔ ያልኩኝም ለሱም ጥያቄ ከየት አመጡት ይሄንን ድምዳሜ እንደ ዳኛ እንደ ህግ አዋቂ ንገሩኝ ፈጥነው ለምን
ያደምዳሜ በጣም ግልጽ እኮ ነው። አጫሉ እንደሳ ሊገሉኝ በየጊዜው በሞት መሐከል በሞት አፋፍ በሞት ጥላ ውስጥ ነው የሚሄደው።
ዶክተር ብርሃነ መስቀል
አስጨርሱኝ በህይወቴ ላይ አደጋ ለማድረግ በየጊዜው እኔን አታክ ለማድረግ ሙከራ ሲያደርጉብኝ ነው ብሎ ፍለፊት በተናገረበት በሳምንት ጊዜ ውስጥ የሞተበት ሁኔታ ነው ያለው። ከውጪም ሆነ ከውስጥ ደግሞ እንገለዋለን እንዳሉ ነው የተገደለው።
166 ሰው ሰላማዊ ሰው እንዲቀጠፍ የሚያደርግ ሁኔታ ግን መፈጠሩ እርሶ በግል አያሳዝኖትም አያወግዙም? እንዲህ አይነቱን
እጅግ በጣም ነው የሚያሳዝነኝ። ለጠፋው ነፍስ እጅግ በጣም ነው የሚያሳዝነኝ። አንድ ነፍስ በፖለቲካ ምክንያት አትሞትም ብለን ነበር አምነን የነበረው።
ለምን እንደሷን
ወደ ስልጣን ቆይ አስጨርሰኝ። እነ ጠቅላይ ሚኒስትር አብይ ወደ ስልጣን በመጡበት ጊዜ የፖለቲካ ግድያ የቀይ ሽብርና የነጭ ሽብሩ ዘመን የእርስ በርስ ጦርነቱ ዘመን አብቅቶ ሰላማዊ የፖለቲካ ዲስኮርስ ይፈጠራል ብለን ነበር ያመነው። ነገር ግን ያ ሳይሆን የፖለቲካ ግድያ አስፋጫሉ እንደሳ ላይ ተፈጠረ። ግድያው በተፈጸመ በሰዓታት ጊዜ ውስጥ የኦሮሞ ህዝብ ድጋፍና ልብ እንዳላቸው የሚታወቅ ነጀዋር መሐመድ አይነት ሰዎች ነገሮችን ከማረጋጋት ይልቅ ታሰሩ።
ወዲያው አልታሰሩም።
በሰዓታት አይደለም።
ዶክተር ብርሃነ መስቀል እነሱ ከሁለት ቀን በኋላ ነው። እሺ ወደ እሱ
ያማ አኪዩሬት አይደለም። ስለዚህ ዋናው ነጥብ ግን
ልጨርስ
ይሄንን ስቴትመንት ልጨርስ። አቶ ሰለሞን አገርን እንደማረጋጋት የቀብር ስነ ስርዓቱን ምንም የክብር ስነ ስርዓት ማንም የባለስልጣን ባልተገኘበት አምቦ እንደተቀበሩ ታካለ በክብር ሊቀብረው አልቻለም አልፈለገም። በጀነሬሽን
የተረጋጋ ሁኔታ ቢሆን ኖሮ አገሪቱ ውስጥ ያለው ያ አይፈጸም ነበር ብለው ያስባሉ? ሰላማዊ ሁኔታ ቢሆን ሰዎች እየተገደሉ ባይሆን ኖሮ ሁከት በየአካባቢው ከኦሮሚያ ክልሎች በ40 ወረዳዎች ውስጥ ሁከት ተነስቶ ሰዎች እየተገደሉ ንብረት እየወደመ ነበር? ዶክተር ብርሃነ መስቀል እርሶ ያን ጊዜ አላረጋግጡ ከሳዎች ይካሄዱ እንደነበረ ነው እኮ ዶክተር ብርሃነ በመገናኛ ብዙሃን
እኛ የተናገርነው እዚህ ላይ ይሄንን ወሬ የሚያዛምቱት እኛን አገር ቤት ያለውን ሳይለንስ አድርገናል፣ ውጪ ደግሞ ለኦሮሞ ህዝብ እኩልነት፣ ፍትህና ርትዕ የሚናገሩትን ሳይለንስ እናረጋለን፣ እናፍናቸዋለን፣ የኦሮሞን ህዝብ ትግል እንመታለን ብለው የፖለቲካ ስትራቴጂ የያዙ ሰዎች ናቸው።
የሀጫሉ ሁንዴሳ መገደል ግን በቀጥታ ከነፍጠኛ ጋር አያይዞ ሌላ አገር ያለ ምንም የማያገባው ሰው
መልስ ልስጥ። ነፍጠኛም ስንል ስርዓት መሆኑንና የአማራን ህዝብ እንዳልሆነ እየሰመረበት እና
ቅድምና የቃል መንፈስ የተባባልናቸው ነገሮች አሉ። ዶክተር ብርሃነ እርስዎ እንደ ዳኛም እንደ ዲፕሎማትም ነው እዚህ እየተናገሩ ያሉት። ዶክተር ብርሃነ መስቀል የኢትዮጵያን ስነ ልቦና ኢትዮጵያ
የህዝባችን ስነ ልቦና ጤናማ ነው። የፖለቲካው ስነ ልቦና ነው በሽተኛ። ህዝባችን አማራውም ኦሮሞውም
ስነ ልቦና ከህዝብ ይወጣ።
ህዝቡን ኮላተራል ዳሜጅ በአማርኛ ምን እንደሚባል አላውቅም፣ ኮላተራል ዳሜጅ ውስጥ ለፖለቲካ ስትራቴጂያቸው ማስፈጸሚያ ያደረጉት እንጂ ይሄ ህዝብ በኦሮሞ ፕሮቴስት ለአራት ዓመት ነው በተከታታይ ህዝብ ኦሮሚያ ውስጥ ሰላማዊ ሰልፍ የወጣው። አንድ ኦሮሞ ተገሏል፣ አንድ አማራ ተገሏል።
የኦሮሞ ጉዳይ ነው የራሱ ጉዳይ ያለ አማራ አልነበረም። በብዙ አካባቢዎች ውስጥ እንደዚህ አይነት ችግር ደርሶባቸዋል። ጎንደር ላይ አፋን ኦሮሞ የማይናገር አማራ ሲሰለፍ የነበረው አይደለም እንዴ? ቋንቋውን እየወሰደ ማለት ነው። እና ኢትዮጵያ ሕዝብ በአጠቃላይ ወደ የተጋመደ የተወሳሰበና የኢትዮጵያ ሕብረተሰብ እርስዎ እንዳሉት ስርዓቱ ፈርሶ እንደገና ቢገነባ እንኳን የሕዝቡን መስተጋብር የሕዝቡን አብሮነት መበጣጠስ ይቻላል ወይ? አንድ ቦታ የሆነ ችግር ተፈጠረ ተብሎ ተነጥሎ ስም እየተሰጠ የሚካሄዱ ሁኔታዎች ስርዓት ይባል ምንም ይባል የሚሰጡ ሁኔታዎች እስከየት ድረስ ይደርሳሉ? አማርኛ ስለተነገረ የአማራ ህዝብ ተጠቃሚ እንዳልሆነ ከዚህ በፊት እርሶ ራሶ ሲናገሩ ነበረ። ነፍጠኛ ሲባል ግን በቀጥታ የሚያያዘው ከአማራ ጋር የኦሮሞ ነፍጠኞችን ቢኖሩ ማለት ነው። ቀድሞ የሚያያዘው የሚታየው አማራው እንደሆነ ይታወቃል። ባለፉት 100 ዓመታት ውስጥ ነገስታት በነበሩ ጊዜ ከነሱ በፊትም የነበሩ የጦር ጀኔራሎች፣ እንደራሴዎች፣ ሌሎችም በጣም የሚፈሩ እንደ ኢትዮጵያ አየር ኃይልን ከማዋቀር አንስቶ እስከ መምራት ምድር ጦርን፣ ፖሊስን የመሳሰሉ እስከ መምራት በሚኒስትሮች ደረጃ የተከበሩ ኦሮሞዎች የነበሩባት ሀገር አይደለችም ወይ አልነበረችም ወይ? ይሄንን ሁኔታ እርሶ እንዳሉት ስርዓት ለውጥ ፈርሶ ይገንባ እንኳን ቢባል ካለበት ቦታ ከነበሩት በጎ በጎ ነገሮች አንስቶ እንደ መሰረት እዛ ላይ ማጠናከር አይቻልም ወይ? ይሄ ደግሞ በ2 ዓመት የሚመለስ ነገር ነው ወይ? ዶክተር ብርሃነ መስቀል እርስዎ ውስጡ የነበሩበት ለውጥ ነው።
በኢትዮጵያ አገር ግንባታ ውስጥ የአድዋ ጦርነትን ጨምሮ የኢትዮጵያ አሁን ያለችዋን መልክዓ ምድር እንዳለ መሬቱን መያዝ ጨምሮ የኦሮሞዎች አስተዋጽኦ፣ የኦሮሞዎች ሚና ማዕከላዊ ነበር። ኢትዮጵያ አሁን ያለችዋን ኢትዮጵያ በመፍጠር ደረጃ ጎበነ ዳጬ ሚና ዓለም የሚያውቀው ሁሉም በታሪክ የተጻፈ ነው። የነ ሀብተ ጊዮርጊስ ዲነግዴ የነ ጣይቱ ቡጥል ሚና ሁሉም የሚያውቀው ነው። አሁን ኢትዮጵያ ያለቻት ድንበር የተሰመረው በአፄ ኃይለሥላሴ አባት በራስ መኮንን ጉዲሳ ነገዎ ነው። ከእንግሊዞች፣ ከጣሊያኖች እና ከፈረንሳዮች ጋር አሁን ያለው የኢትዮጵያ በካርታ ላይ ይዋሉ። ኢትዮጵያውያን ኢትዮጵያን መገንባት በሀብት ደረጃም በመገንባት ደረጃ የኢትዮጵያ የኦሮሞ ቡና፣ የኦሮሞ ወርቅ፣ የኦሮሞ ከብት፣ የኦሮሞ ሕዝብ ጉልበት፣ የኦሮሞ ሕዝብ እውቀት እና ጥበብ ኢትዮጵያን ገንብቷል። ኦሮሞ የገነባት ኢትዮጵያ ግን ለኦሮሞን ያገለለች ነው። ኦሮሞ በፕሮጀክቱ ውስጥ ይሳተፍ እንጂ አገረ መንግስት ምስረታው ላይ አማርኛ ተናጋሪ ስርዓትን ብቻ በኢትዮጵያ ላይ የጫለ እና ኢትዮጵያን ወደ እርስ በርስ ጦርነት፣ ወደ ነፃ አውጪ ፖለቲካ የከተተበት ሁኔታ ነው ያለው። የኢትዮጵያ የብሔር ብሔረሰቦች ጥያቄ፣ የእኩልነት ጥያቄ ምላሽ ያጣው ይሄው አሁን ቅድም በምል አገረ መንግስት ምስረታ ላይ በተሰራ ስህተት ነው። ስለዚህ ያንን ስህተት ለማረም አገረ መንግስቱ ሙሉ ለሙሉ ሰፍቶ ሁሉንም ሊያቅፍ በሚችልበት ኢትዮጵያ የሁሉም የእኩል አገር ልትሆን የሚችልበት አገረ መንግስት ወደ መመስረት ወደ ኔሽን ቢልዲንግ ወደ ናሽናል ሪኮንስትራክሽን ኢራ መግባት አለብን ብለን ስንጠይቅም የነበረው ለዚህ ነው።
ኢትዮጵያ ውስጥ የመብት ረገጥ አልተደረገም። ማህበራዊ ጭቆናዎች አልተካሄዱም። ምጣኔ ሀብታዊ ጭቆናዎች አልተካሄዱም ብሎ የሚከራከር ጤናማ ሰው ያለ አይመስለኝም በአሁኑ ጊዜ። ለኦሮሞ መብት ሌሎቹ ሁሉ በሚሟገቱበት ሌሎቹ ኦሮሞ በሚሟገትበት ሁኔታ ውስጥ በተራ ህዝብ ደረጃ የሚደርሱ መቃቃሮች፣ መከፋፋቶች እርሶ የሚሏትን ኢትዮጵያ የት ያደርሳታል? ሩቅ ያደርሳታል ወይ?
የዚህ ለውጥ አሁን የመጣው ጠቅላይ ሚኒስትር አብይ የሚመሩት መንግስት እንደምታውቀው ግን ስርዓታዊ ለውጥ በኢትዮጵያ ለማምጣት ሳይሆን ምርጫ ለማካሄድ ነው ስልጣን ላይ ያሉ። ይሄንን አገረ መንግስታዊ ችግር በፖለቲካ ደረጃ እንዲፈታ ነው የኦሮሞ ህዝብ ጥያቄ። እኔ ኦሮሞ ሆኜ ኦሮሞ የሆኑትን ጠቅላይ ሚኒስትር አብይ ልቃወም የምችልበት ምክንያት የለም፣ በዘር ከሆነ ነገሩ፣ በቋንቋ ከሆነ ነገሩ። ነገር ግን ለኢትዮጵያም የማይጠቅም ለኦሮሞም የማይጠቅም ለየትኛውም ብሔር ብሔረሰቦች የማይጠቅም ስርዓት ነው እየተገነባ ያለው። የአህዳውያኖቹን አጀንዳ አገር ግንባታ ሞዴል በምኒልክ ጊዜ ሞክረነዋል፣ በአፄ ኃይለሥላሴ ጊዜ ሞክረነዋል፣ በደርግ ጊዜ ሞክረነዋል፣ በመለስ ዜናዊ ስርም በፌዴራል ደረጃ ተሞክሮ ፈርሷል። አሁን መሄድ ያለብን መሰረቱ የሰፋ አገረ መንግስት የመገንባት ስራ ውስጥ መግባት አለብን የሚለው አጀንዳ ብሔራዊ አጀንዳማ ቢሆን ኖሮ ሰለሞን እኔ እናንተን የሚያነጋግር ነገር ባልነበረ ነበር። ሌላው ህዝብ ውስጥ የሚደረገው ነገር ነው ያነሳኸው ነገር እሱ
መሰረታዊ ነው።
ህዝብም ሆነ የአማራ ህዝብ 80-85% የሚሆነው በገጠር ነው የሚኖር። እግዚአብሔር ዝናብ ካዘነበላቸው እህላቸውን አርሰው ከብታቸውን ሳራስ ግጠው ይኖራሉ። በአገር የኖሩበት ገጠር ውስጥ ነው ተወልደው እዛው የሚሞቱት እዛው የሚቀበሉ። በዚህ የአማራው ህዝብ
ከኦሮሞ ህዝብ ከሌላም ኢትዮጵያ ውስጥ ካሉት ብሔር ብሔረሰቦች አንድ አይነት ኑሮ ነው ያለው። በከተማ ውስጥም የሚኖረው ሰፊው የአማርኛ ተናጋሪ ሆነ ኦሮምኛ ተናጋሪ እንደዚሁ ለፍቶ ጥሮ ግሮ ለመኖር የሚፈልግ ህዝብ እንጂ ህዝብ የህዝብ ጠላት ሆኖ ህዝብ የህዝብ ጨቋኝ ሆኖ ህዝብ በሌላው ላይ አደጋ አድርሶ የሚያቅበት አይደለም።
እንዳይደገሙ መልእክት ያስተላልፋሉ ወይ? በግልጽ በአደባባይ በንጹህ ቋንቋ በብዙ ነገሮች ባልተሸፈነ
የተናገርኩኝ መስሎኝ ነው አቶ ሰለሞን። ይሄንን በየትኛውም መልኩ
አናስታውስም፣ ከሩዋንዳ አልተማርንም እየተባለ ነው ደግሞ በጣም ትልቁ ስጋት አሁን ያለው በተለይ ኢትዮጵያ ውስጥ። እናንተ እጅ ላይ ያለ ማለት ነው፣ ምሁራን እጅ ላይ፣ የሁሉንም ጎሳዎች ነው የምለው፣ ሁላችሁም ላይ ያለ ትልቅ ኃላፊነት አለ። ነገ ትውልድ የሚጠይቃችሁ ዓለም የሚጠይቃችሁ ኃላፊነት አለ። ታቆሙታላችሁ ወይም ቅድም እንዳሉት ነዳጅ ታርከፈክፉበታላችሁ? ሰዓቱ ላይ የእናንተ ኃላፊነት ምን ይላሉ እርሶ?
በፕሪንስፕል ደረጃ እውነቱን ለመናገር ሁላችንም በግለሰብም ደረጃ እንደ ቡድንም እንደ ሀገርም ኃላፊነት አለ። ብዙ ከተሰጠው ብዙ ይጠበቃል እንደሚባለው የተሻለ እናካለን ከምንለው ብዙ ይጠበቃል። በዋነኛነት ግን ኢትዮጵያ ውስጥ ያለው ችግር የመንግስት የስርዓት ችግር ነው። እኛ ቀና ስናስብ ብንውል ወደዚህ ህዝቡን እየገፋ ያለው እንጂ ህዝቡ ራሱን እየገፋ አይደለም። አሁን የመጣው ለውጥ በኢትዮጵያ ላይ አዲስ የፖለቲካ ምዕራፍ ይከፍታል ብለን ሁላችንም የደገፍነው ህወሓት ላይ የተደረገው ሰላማዊ ትግል የተደረገው የህዝቦች ግጭትን ለማስወገድ ጭምር ነው። ሰክሰስፉልም ሆኗል። ማን ነው ሂደቱን አበላሽቶ አሁን ወደኋላ ተመልሰን እንደገና ሌላ መስ ውስጥ እንዲገባ ያደረገው? የኦሮሞ ህዝብ ድሉንም አጋርቶ አንድነቱንም ፈልጎ ለኢትዮጵያ የኦሮሞ ህዝብ ያልሞተበት ቦታ የለም። በሁሉም ቦታ ነው የኦሮሞ ህዝብ የሞተው፣ የአማራውም እንደዛው ሞቷል። ነገር ግን ያ ሁሉ ዋጋ የተከፈለበት አገር ለምን በጥቂቶች ፍላጎት ወንዝ የማያሻግር እይታ ተይዞ ህዝብ ወደ ቅራኔ እንዲገባ፣ አገር እንዲበተን፣ አገር አሁን አንተ ወዳልከው ስጋት እንዲመለስ ለምን እንደሚደረግ፣ ለምን ይሄ ፖለቲካ እንደሚሸረብ እኔ አይገባም።
ከዶክተር ብርሃነ መስቀል አበበ ሰኝ ጋር ባደረግነው ቃለ ምልልስ ሌሎችም በርካታ ጉዳዮችን አንስተናል። ሙሉን ከዌብሳይታችንና ከፌስቡክ ገጻችን ማግኘት ይቻላል። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሡ ታምሬና እኔም አስተናጋጃችሁ ሰሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። ባኮ ራሱን ከኮሮና ቫይረስ መጠበቅ አይዘናጉ።
ኮሮና ቫይረስ አይታይም። ሁልጊዜ አጠገቡ አለ። ባኮ ራስዎን ይጠብቁ። በእኛ በኩል ሰላም ጤና ይስጥልን። በደህና አደሩ።